ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 3 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። በኮሮና ቫይረስ ከተጠረጠሩ 39 ሰዎች ተመሳሳይ ምልክት የታየባቸው 14 ሰዎች ከቫይረሱ ነፃ መሆናቸው መረጋገጡን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታወቀ።
በላብራቶሪ ልየታም ረገድ ያለንን ክፍተት ሞልተን አሁን ሙሉ በሙሉ የመጀመሪያውን ስክሪንም የማረጋገጫውንም እዚህ ለምንሰራበትን ሁኔታ ፈጥረን በአገራችን ምርመራውን የምናደርግበት ሁኔታ መፍጠራችንንም መግለጽ እንወዳለን።
የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ደግሞ ዜናውን አነባለሁ።
ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ትመራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን።
በቅድሚያ ርዕሰ ዜናዎች። የሱዳን የሽግግር መንግሥት የቀድሞውን የሀገሪቱ ፕሬዚደንት ኦመር አልባሽርን ለዓለም አቀፍ የወንጀል ችሎት ለማስረከብ ተስማማ። የቀድሞው የኬንያ ፕሬዝደንት ዳንኤል አራፕ ሞይ የቀብር ሥነ ሥርዓት ተፈጸመ። ቻይና ውስጥ በኮሮና ቫይረስ የሞቱ ሰዎች ብዛት 1000 በደፈነበት በአሁኑ ወቅት በሽታው በተዛመተበት ሁበይ ክፍለ ግዛት ሁለት ከፍተኛ የጤና ጥበቃ ባለሥልጣኖች ከቦታቸው እንዲነሱ ተደረገ። ዜና በዝርዝር። የሱዳን የሽግግር መንግሥት የቀድሞውን የሀገሪቱ ፕሬዝደንት ኦመር አልበሽርን ለዓለም አቀፍ የወንጀል ችሎት ለማስረከብ ተስማምቷል። ዛሬ ስለ ውሳኔው ወሬ የተሰማው የሱዳን መንግስትና የዳርፉር ክልል አማጽያን በደቡብ ሱዳን መዲና ተገናኝተው ከተነጋገሩ በኋላ ነው ተብሏል። የፍትህና የእኩልነት ንቅናቄ የተባለው የአማጽያን ድርጅት ተወካይ አህመድ ዱቱጉ ለአሜሪካ ድምፅ በተናገሩት መሰረት ባሽር የሚገኙባቸው አራት በዓለም አቀፍ የወንጀል ችሎት የተከሰሱ ሱዳናውያን ሄግ ለሚገኘው የዓለም አቀፍ ወንጀል ችሎት እንዲሰጡ ሁለቱ ወገኖች ተስማምተዋል ብለዋል። የዘጋቢ ናባ ሙሃዲን ከካርቱም የተላከ ዘገባ ቆንጅታዬ ታቀርበዋለች።
የሱዳን ገዢው ሉዓላዊ ምክር ቤት ከዳርፉር አማጽያን ጋር በግዛቲቱ ዘላቂ ሰላም ይመጣ ዘንድ መወሰድ ባለባቸው አራት ነጥቦች ወይም እርምጃዎች ላይ እንደተስማማ አስታውቋል። የመጀመሪያው የቀድሞ ፕሬዚደንት ኦመር አልበሽርንና ሶስት ዋና ዋና ረዳቶቻቸው የነበሩትን ለዓለም አቀፍ ወንጀል ፍርድ ቤት ለአይሲሲ ማስረከብ ነው። የገዢው ምክር ቤት አባል ሞሐመድ አልታአሺ ዛሬ ደቡብ ሱዳን ዋና ከተማ ጁባ ውስጥ ለጋዜጠኞች ማብራሪያ ሰጥተዋል።
ኢተፈቅና አላ ሙሱል አለዚነ ሰደረት ቢሐቅህም አዋሚረ ቀብ
በአይሲሲ የስር ማዘዣ የተላለፈባቸውን በሙሉ ተላልፈው እንዲሰጡ ተስማምተናል ነው ያሉት። በህዝቡ ላይ የተፈጸመው የደረሰው ስቃይ በራሱ በፍትህ ሳይጠገን ንጹሐን ላይ በሰብአዊ ፍጡር ላይ የሚፈጸም ወንጀልና የጦር ወንጀል መድረሱ ሊካድ አይችልም ብለዋል። ኦመር አልበሽር ባለፈው ሚያዝያ ወር ከስልጣናቸው መወገዳቸውን ተከትሎ እሳቸውና የቀድሞ ገዢ ፓርቲያቸው ባለስልጣናት በእስር ላይ ነው የሚገኙት። በሽር በሙስና ወንጀሎች 2 ዓመት እስራት የተፈረደባቸው ሲሆን ብዙዎች ሱዳናውያን እሳቸውና ከፍተኛ ባለስልጣኖቻቸው የነበሩት ወደ ዓለም አቀፉ ፍርድ ቤት መሰጠት አለባቸው ሲሉ የመው የጋራ ወታደራዊና ሲቪላዊ ምክር ቤት የዳርፉር ጦርነት እንዲያከትም ከሽምቅ ተዋጊዎች ጋር ሲደራደር ቆይቷል። በሽርና ሌሎቹ ሶስቱ ለዓለም አቀፉ ፍርድ ቤት መቼ እንደሚሰጡ ለጊዜው ግልጽ አይደለም። አንድ የሽምቅ ተዋጊው የፍትህና የእኩልነት ንቅናቄ አባል ዛሬ ለቪኦኤ በሰጡት ቃል መጀመሪያ ከመንግስቱ ጋር የመጨረሻውን የሰላም ስምምነት ላይ መድረስ ይኖርብናል ብለዋል።
ባለፈው ማክሰኞ በ95 ዓመታቸው ያረፉት የቀድሞው የኬንያ ፕሬዚደንት ዳንኤል አራፕ ሞይ ብሔራዊ የቀብር ስነ ስርዓት ዛሬ ተፈጽሟል። በቀብር ስነ ስርዓቱ ላይ የኢትዮጵያን ጨምሮ በርካታ የአፍሪካ ሀገሮች መሪዎች ተገኝተዋል። ገልሞ ዳዊት ዝርዝራለው።
ኬንያን ለ24 ዓመታት የመሯት ሁለተኛው የኬንያ ፕሬዝዳንት ዳንኤል አራፕ ሞይ ዛሬ ብሔራዊ የቀብር ስነ ስርዓታቸው ተፈጽመዋል። የዛሬ ሳምንት በሆስፒታል በተወለዱ 95 ዓመታቸው ያረፉት አራፕ ሞይ ስርዓተ ቀብራቸው በርካታ ኬንያውያን በተገኙበት በኛዮ ስታዲየም ተፈጽመዋል። በቀብር ስነ ስርዓቱ ላይ በርካታ የኬንያ እንዲሁም የአካባቢ መንግስታት ተወካዮች መልካም ነገሮች መስራታቸውን አውሰው ከቤተሰባቸው ጎን በመቆም ያጽናኗቸውን ሁሉ አመስግነዋቸዋል። የኬንያ ተቀናቃኝ ፓርቲ መሪ ራይላ ኦዲንጋ በበኩላቸው ከምዘሞይ ጋር የነበራቸውን ቅራኔ እሳቸው በህይወት እያሉ ይቅር እንደተባባሉ ከዛ በኋላም የሀገሩን ህገ መንግስት አብሮ እንዳረቀቁ ተናግረው አሁንም ድልድዩን እንገንባ በሚል በሀገሩ መንግስት እየተተግስክረዋል። በስርዓተ ቀብሩ ላይ የተገኙት የበርካታ ሀገሮች መሪዎች ሞይ ለሀገሮቻቸው ባለውለታ መሆናቸውን ተናግረዋል። የደቡብ ሱዳኑ ሳልቫ ኪር ሀገራቸው ሞይን እንደ አጋር ነጻነት ታጋይ እንደምታይ፣ የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ እና የሩዋንዳው ፖል ካጋሜ ለምስራቅ አፍሪካ ሀገራት ማህበር መቋቋም ቁልፍ ሚና የነበራቸው ሰው ናቸው ብለው ሲያወድሷቸው፣ የኢትዮጵያ መንግስትን ወክለው በስነ ስርዓቱ ላይ የተገኙት ፕሬዚዳንት ሳህለወርቅ ዘውዴም በሞይ ጊዜ ኢትዮጵያና ኬንያ መልካም ጉርብትና ነበራቸው ብለዋል።
We will always remember the fundamental role that he has played in the formation of our regional organization IGAD back in
ክልላዊው የልማት በይነ መንግስታት IGAD ምስረታ ላይ ያበረከቱትን አስተዋጽኦ ሁሌም አንዘነጋውም። በተጨማሪም በ1986 ድርጅቱን በመናጣቸው እሳቸው ጥለው ያለፉትን ተጋድሎ አጠንክረን የኢትዮጵያና የኬንያ ግንኙነት እንዲቀጥል እንሰራለን።
ፕሬዝዳንት ኬንያታ ሞይ ለኬንያ መስረት ልማት ዝርጋታ ሴት ልጆችን በማስተማር እንዲሁም የአንደኛ ደረጃ ተማሪዎች በነጻ እንዲማሩ እድል ያመቻቹ መሪ ናቸው ሲሉ አወድሰዋቸዋል። ዳንኤል ቶሮይቲ ቻራፕ ሞይ የ8 ልጆች አባት ነበሩ። ለአሜሪካ ድምጽ ገልሞዳይት ከናይሮቢ።
ከሶማሊያ ድንበር ጋር በሚዋሰነው የኬንያ ሰሜን ምስራቅ ቦኒ ፎረስት ውስጥ ለአምስት ዓመታት ያህል ተዘግተው የቆዩ ትምህርት ቤቶች ተከፍተዋል። ትምህርት ቤቶቹ የተዘጉት አልሸባብ በሚያደርሰው ጥቃት ምክንያት እንደነበር ተገልጿል። ነገር ግን በአካባቢው መስራት የሚፈልጉ አስተማሪዎች ጥቂቶች በመሆናቸው ብዙ ተማሪዎች ወደ ትምህርት ለመመለስ እንዳልቻሉ ተዘግቧል። አድማጮች፣ ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት 1000 በደፈነበት በአሁኑ ወቅት በሽታው በተዛመተበት በማዕከላዊ ቻይና በሚገኘው ሁበይ ክፍለ ግዛት የነበሩት 2 ከፍተኛ የጤና ጥበቃ ባለሥልጣኖች ከቦታቸው እንዲነሱ መደረጉ ታውቋል። የቻይና መንግሥት ሚዲያ ዛሬ በዘገበው መሠረት በሁበይ ክፍለ ሀገር የጤና ኮሚሽን የኮሚኒስት ፓርቲ ኃላፊ ዣንግ ጂን እና የኮሚሽኑ ዳይሬክተር ሉ ይንግዚ ከስራቸው ተባረዋል። ባለሥልጣኖቹ ከስራቸው የተባረሩት በሁበይ ክፍለ ሀገር ሌሎች 103 ሰዎች መሞታቸው በተዘገበ ማግስት ነው። በክፍለ ሀገሩ በሚሊዮኖች የሚቆጠሩ ሰዎች ባሉበት እንዲቆዩ የተደረገ ሲሆን የምግብ እጥረት መኖሩን በመግለጽ እያማረሩ ነው። በመላ ቻይና ወደ 43,000 የሚጠጉ ሰዎች በኮሮና ቫይረስ መታመማቸውን የሀገሪቱ መንግስት አረጋግጧል። ቻይና ውስጥ በኮሮና ቫይረስ የሚሞቱት ሰዎች ብዛት እየጨመረ በሄደበት በአሁኑ ወቅት በብዙ ሺዎች የሚቆጠሩ አፍሪካውያን ተማሪዎች መንግስቶቻቸው ከሀገሪቱ እንዲያስወጧቸው ተስፋ በማድረግ ሰዓታትን እየቆጠሩ መሆናቸው ተዘግቧል። ሰለሞን ዮሐንስ የተባለ በቻይና ውሃን ክልል የውቻንግ ቴክኖሎጂ ዩኒቨርሲቲ 3ኛ ዓመት የምህንድስና ተማሪ ኢትዮጵያዊ ባዶ በቀረ ካምፓስ አንድ ክፍል ውስጥ ተቀምጦ እንደነበር ዘገባው ገልጿል። ከመላ ጎደል 15,000 የሚሆኑ ተማሪዎች ዩኒቨርሲቲውን ለቀው ሄደዋል። የቀሩት አብዛኞቹ አፍሪካውያን የሆኑ የውጭ ሀገር ተወላጆች ብቻ ናቸው ማለቱን ዘገባው ጠቅሷል። በዩናይትድ ስቴትስ ሰሜን ምስራቅ ክፍለ ግዛት ኒው ሃምፕሸር ዛሬ የዲሞክራቶች ቀዳሚ ምርጫ እየተካሄደ ነው። የመጀመሪያው ምርጫ የተደረገው ዲክስቪል ኖች ከተማ ላይ ሲሆን የቀድሞው የኒውዮርክ ከተማ ከንቲባ ማይክ ብሉምበርግ 2 ድምጾችን አግኝቷል። ሴኔተር በርኒ ሳንደርስ እና የሳውት ቤንድ ኢንዲያና ከንቲባ የነበሩት ፒት ቡዴጅ እያንዳንዳቸው 1 ድምጽ አግኝተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 3 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኢትዮጵያ ዳያስፖራ ትረስት ፈንድ ለመጨረሻ ዙር ካቀረባቸው 22 እጩ ፕሮጀክቶች አምስቱን መምረጡን፣ ተፈራርሞ ወደ ሥራ ለመግባት ዝግጅቱን እየጨረሰ መሆኑን አስታውቋል።
በአጠቃላይ ወደ 50 ሚሊዮን የኢትዮጵያ ብር ያህል ይፈጃል። መጀመሪያ አሁን አንደኛው ፕሮጀክት ያጸደቅናት የበላጅ አልባ ህጻናት ወደ ቆሼ ተራ አካባቢ ነው። ሌላው ወደ አፋርና ትግራይ ክልል ትምህርት ኦሮሚያ ላይ ያለን የትምህርት ጥራትንም አብሮ ሰራለሁ በሚል ያቀረበው። ሌላው ልዩነሱንም ወደ ሰሜን ሸዋ አካባቢ ፍላጎት ያላቸው ህጻናቶች ላይ
የኢትዮጵያ ዳያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊዋን ወይዘሮ ሀና አጥናፉን ነው የሰማችሁት። በዚህ ምሽት ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኮሮና ቫይረስ ከተጠረጠሩ 39 ሰዎች የቫይረሱ ተመሳሳይ ምልክት የታየባቸው 14 ሰዎች ከቫይረሱ ነፃ መሆናቸው መረጋገጡን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከ172,000 በላይ በሚሆኑ መንገደኞች ላይ የሙቀት ልየታ መደረጉንም ኢንስቲትዩቱ ገልጿል። ሙክታር ጀማል ዝርዝር አለው።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የድንገተኛ አደጋዎች ምላሽ ማስተባበሪያ ማዕከል እስካሁን ከደረሱት ጥቆማዎች 14ቱ የበሽታውን ምልክቶች ያሳዩ ስለነበረ ተለይተው እንዲቆዩ መደረጉን ኢንስቲትዩቱ ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። በተደረገው የላብራቶሪ ምርመራ ከቫይረሱ ነፃ መሆናቸው ከተረጋገጠ በኋላ ሁሉም መውጣታቸውን ብሔራዊውን ምላሽ እያስተባበረ ያለው የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ተናግረዋል። ትናንትም አንድ ሰው በለይቶ ማቆያ ውስጥ የነበረ ሲሆን ነፃ በመሆኑ እንዲወጣ መደረጉንና አሁን በጥርጣሬ ውስጥ ያለ ማንም ሰው እንደሌለ ዳይሬክተሩ አመልክተዋል።
ላብራቶሪ ግልጋሎትና ድጋፍ በመንፈልግበት ወቅት ወደ ደቡብ አፍሪካ እየላክን ነበረ ይሄን ምርመራ ስናደርግ የነበረው። ባለፈው ሳምንት መጨረሻ ላይ ከዓለም ጤና ድርጅት እገዛ ታክሎበት እንዲሁም ደግሞ በቅርቡ የአፍሪካ ሲዲሲ ባመቻቸልን ሁኔታ የመመርመሪያ ኪቶችን ለማግኘት ችለናል። በዚህ አግባብ ከባለፈው ቅዳሜ ጀምሮ ማንኛውም ተጠርጣሪ ሲመጣ ወደ ደቡብ አፍሪካ የምናደርገውን ምርመራ አቁመን እዚሁ መስራት ጀምረናል። ባለፈው ጊዜያት ደግሞ በማቆያ ጣቢያችን የነበሩ 6 ተጠርጣሪዎችንም እዚሁ ምርመራውን አድርገን ውጤቱን ማውጣታችንንም ለሚዲያ አካላት መግለጻችንን ይታወቃልና በዚህ አግባብ እንግዲህ በላብራቶሪ ልየታም ረገድ ያለንን ክፍተት ሞልተን አሁን ሙሉ በሙሉ የመጀመሪያውን ስክሪንም የማረጋገጫውንም እዚህ ለምንሰራበትን ሁኔታ ፈጥረን በሀገራችን ምርመራውን የምናደርግበት ሁኔታ መፍጠራችንንም መግለጽ እንወዳለን።
የኖቨል ኮሮና ቫይረስን የመከላከል ስራ ከተጀመረ አንስቶ በሁሉም አቅጣጫ ባሉ የሀገሪቱ መውጫና መግቢያ በሮችና የድንበሮች ኬላዎች ላይ ከጥር 14 2012 እስከ የካቲት 2 2012 ድረስ የኮሮናና ኢቦላ ቫይረስን በማጣመር ከ172,000 በላይ መንገደኞች ላይ የሙቀት ልየታ ተካሂዷል ብለዋል። ሰው ስለ ቫይረሱ በቂ እውቀት እንዲኖረው ለማድረግ በተያዘው ስራ ለመገናኛ ብዙሃን ባለሙያዎች፣ ለሆቴል አገልግሎት ባለሙያዎችና ሰራተኞች እንዲሁም ከክልሎችና ከህብረተሰብ ጤና ኢንስቲትዩት ለተውጣጡ ፈጣን ምላሽ ሰጪ ቡድኖች ስልጠና እየተሰጠ መሆኑን ዶክተር ኤባ ገልጸዋል። የኢንዱስትሪ ፓርክ ባሉባቸው ክልሎች ውስጥ ለይቶ የማቆያና የህብረተሰብ ጤና አደጋዎች ማስተባበሪያ ማዕከላትን ማደራጀታቸውንና ለምላሽ ዝግጁ እንዲሆኑ መደረጋቸውን ዳይሬክተሩ ገልጸዋል። ሐዋሳ ከተማ ውስጥም ድጋፍ ሰጪ የባለሙያዎች ቡድን መላኩንና ከክልሉ ጤና ቢሮ ጋር እየሰሩ መሆናቸውንም ዶክተር ኤባ አመልክተዋል።
ስለዚህ እንግዲህ አጠቃላይ በአየር ማረፊያዎቻችን እንዲሁም ደግሞ በየብስ ያለው የጥንቃቄ ስራ በተገቢው መንገድ እየሄደ ነው ብለን መገምገም እንችላለን። ከዛ በተረፈ እንግዲህ ምናልባት የሙቀት ልየታውን ደግሞ አልፎ ወይም ደግሞ በዛ ሂደት የሚጠረጠሩ ግለሰቦች በሚኖሩበት ወቅት በማቆያ ጣቢያዎች ደግሞ የምንሰራቸውም ስራዎች አሁንም በቀጣይነት ተጠናክሮ ነው የቀጠለው። እንግዲህ በጊዜያዊነት ማቆያ ጣቢያ እየተጠቀምንበት ያለነው የቦሌ ጨፋንም የማጠናከሩ ሂደት አብሮ ከዚህ ጋር የሚታይ ነው። ነገር ግን ከዚህ ደግሞ ባሻገር ሌሎች ችግሮች ቢመጡ ዛ ያለን የአልጋ ብዛትም አነስተኛ ስለሚሆን እንዲሁም ደግሞ ሌሎች ጠቃሚ ጉዳዮችን ታሳቢ በማድረግ የማስፋፋት ሂደት አብሮ ተያይዞ እየተሰራ ነው ያለው። ከዚህ ጋር በተገናኘ የኤካ ኮተቤ ሆስፒታል በተለይ ይሄንን የማግዛይ ማቆያ እንዲሁም ደግሞ የጽኑ ሕክምና የሚፈልጉ እንኳን ህሙማኖች ቢመጡ ሊያስተናግድ በሚችልበት ሁኔታ ከሚመለከተው አካል ጋር ስራዎች ተሰርተው አሁን በመጠናቀቁ ሂደት ላይ ነው ያለው።
ዓለም የጤና ድርጅት ሪፖርት መሰረት በኖቨል ኮሮና ቫይረስ የተያዙ ሰዎች ቁጥር 43105 መድረሱ የተነገረ ሲሆን 1018 ሰዎች በቫይረሱ ምክንያት መሞታቸውን፣ 4053 ሰዎች ድነው ወደ ቤተሰቦቻቸው መመለሳቸው ተዘግቧል። ኮሮና ቫይረስ በ25 ሀገሮች ውስጥ መገኘቱ ተዘግቧል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ጠቅላይ ሚኒስትር አብይ አህመድን ለመደገፍና የኦሮሞ ፌዴራሊስት ኮንግረስ ፓርቲን ለመቃወም የሚል መልእክት ያስተላለፉ ሰልፈኞች ዛሬ ጅማ ውስጥ አደባባይ ወጥተዋል። ነዋሪዎቹ ድምጻቸውን ያሰሙት በሩጫና በሰልፍ እንደሆነ ታውቋል። ዝርዝሩን ከፀሐይ ዳምጠው።
ወጣት ጉተማ ሃይደር በሩጫው ከተሳተፉት መካከል አንዱ ነው። ወጣቱ ከዚህ በፊት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉድና የጅማ ህዝብን የተመለከተ የጥላቻ ንግግር አሰምቷል ሲል ለአሜሪካ ድምጽ ገልጾ ሌሎች ለተቃውሞ አደባባይ የወጡበትንም ምክንያት አብራርቷል።
ጅማ ከተማ ላይ ስድቡን የተሳደቡ ሰዎች ይቅርታ እንዲጠይቁን ከዚህ በፊት ጠይቀን ነበረ። በዛም ይቅርታ ምንም መልስ ስላላገኘን ዛሬ ለድጋፍና ይህንን ስድብ ለመቃወም ወጥተናል። ዶክተር አብይ በተለያየ በቤተሰቡ በማህበረሰቡ የተሰደበው ስድብ አለ። ይሄ ደግሞ ስድብ ደግሞ የፖለቲካ ለውጥ አያመጣም። ዶክተር አብይ በስራ አፈጻጸሙ በሀገር አገዛዙ ደካማ ከሆነ በድክመቱ ሊሰደብ ይገባል። ያውም ደግሞ ዶክተር አብይ ሳይሆን ስርዓት ነው ሊሰደብ የሚገባው። አሁን ግን እየተደረገ ያለው ግለሰብ ላይ ስድብ እየተደረገ ነው። ይህንን ስድብ እያደረጋችሁ አላችሁ። ጅማ ላይ ሰው መሬት እንጂ ሰው የለንም የምትሉ ሰዎች ሰውም አለን ሀብትም አለን በሚል ተቃውሞ ወጥተናል።
ጉተማ አክሎም የፕሮፌሰር መረራ ፓርቲ የጅማን ህዝብ በይፋ ይቅርታ ሳይጠይቅ ለምርጫ ቅስቀሳ ለመምጣት ቀን መቁረጡ አግባብ አለመሆኑን ለማሳየት ነው ብለዋል።
እኛ ለምንድን ነው እንደዚህ የምንባለው? እንደ ማንኛውም ኦሮሞ ከኦሮሞ ጋር ነው ትግል ስናደርግ የነበረው። ለምንድን ነው የምትከፋፍሉ? ለምንድን ነው የሚለያየንን ነገር የምታደርጉት? ይህንን ነገር ይቅርታ ጠይቁን እና ከማህበረሰቡ ጋር ታረቁ። ኦሮሞ ባህል አለው። በባህላችን መሰረት ታርቀን ወደ ሰላም መግባት አለብን የሚል ነው። ይሄ ካልሆነ ደግሞ እኛን ሰድባችሁ ሰው የለንም ብላችሁ ለቅስቀሳ ለምን ትመጣላችሁ የሚል ነው ኛ ጥያቄ።
ጠቅላይ ሚኒስትር አብይ አህመድን በመደገፍ በተካሄደው የጅማ ከተማ ትዕይንት ላይ የተንጸባረቁት መልእክቶች ተቃውሞን የኦሮሞ ፌዴራሊስት ኮንግረስና አመራሩን የሚወነጅሉ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉድና ምላሽ እንዲሰጡ በስልክ ጠይቆ ነበር። ጅማ መሬት እንጂ ሰው የለንም ብለዋል በሚል ለቀረበው ውንጀላ ከሚሰጡት መልስ ይጀምራሉ።
የጅማ ህዝብ እኮ ህዝባችን ነው። እንዴት ህዝብን እንደዛ ቢያንስ ሶሻሊስት የነበርኩኝ ሰው ጅማንም ብቻ ሰው ማንንም ነው ህዝብን እንደዛ የሚሳደብ ሰው አይደለውም። አልተሳደብኩኝም። የሚሳደብበት ምክንያት የለም።
ከየት መጣ ፕሮፌሰር ይህ አባባል? ፕሮፌሰር መረራ ይሄንን ብለዋል የሚለው ከየት ነው የመጣው በእርስዎ እምነት?
እኔ ካድሬዎች የምንጠቀማቸውን ቋንቋዎች በእንደዛ መንገድ የተጠቀሙ ይመስለኛል። ያንን ለውጦ ይመቸናል በሚሉት መንገድ
ከአገባብ ውጭ ተወስዷል ነው የተናገርኩት። ነገር ከአገባብ ከቃላቶቹ ወይ ከአረፍተ ነገሩ
ከሆነ እንግዲህ ያው መረራ ብዙ ጊዜ ብዙ ነገር ይናገራል ይባላል። ተናግሬም ከሆነ ጅማ አካባቢ ለምሳሌ ያሸንፋቸዋል ወይ ነገሮች የሚባሉትን ነገሮች እዛስ እኛ ወይም ተወዳዳሪ የለንም ወይም ተወዳዳሪያችን አነስተኛ ነው ወይም አላሸነፍንም ብዬ ሊሆን ይችላል። ያንን እንግዲህ ካድሬዎች ይደግመናል ብሎ ሲጨንቃቸው ምናልባት ሚት ሲይዛቸው ለውጦ እንትን ያደረጉት ይመስለኛል።
እርስዎ እንግዲህ ጅማ ላይ መሬት ነው እንጂ ሰው የለንም አሉ የተባለውን ከአገባብ ውጭ ከአረፍተ ነገሩ አገባብ ውጭ የተወሰደ የተሳሳተ ነው አላልኩም ብለውኛል። ሰላሌ ላይ ዲቃላ የሚለውን ቃል በምንድን ነው አጠር አድርገው የገለጹልኝ? አሁን በቅርቡ በተካሄደ ስብሰባ ላይ ቅስቀሳ ላይ ማለት ነው
ነገርኩ እኮ ከ92 ምርጫ ከዛሬ 20 ጀምሮ የተለያዩ ሰዎች የነበረው ቪዲዮ አሁን የተለወጠው ቪዲዮ በሚያምንበት መንገድና ደረጃ ከኦሮሞ ህዝብ ጋር የዚህ ድርጅት አፈዳደር ችግር ስለነበረው ይህ ድርጅት ደግሞ በዚህም ምክንያት በተመሳሳይ ምክንያትም ስሞቹ ሲቀይር እንደነበረ ይህንን ድርጅት ለመግለጽ የተለያዩ የኦሮሞ የፖለቲካ ሰዎች የኦፕሪዲዮም አመራር ጨምሮ ሲጠቀሙ ነበር። በቀደም በነበረው ቅስቀሳ የተፈጠረ አይደለም ማለቴ ነው።
ስለዚህ ግለሰቡን ሳይሆን የድርጅቱን ሊቀመንበር ጠቅላይ ሚኒስትሩን ሳይሆን ድርጅቱን ለመግለጽ ነው ጥቅም ላይ ያለው ዲቃላ የሚለው ቃል ነው የሚሉኝ እዛ የሰላሌው ቅስቀሳ ላይ።
መለስ በህይወት በነበረበት ጊዜ የዛሬ 20 አመት ኢሲኤ በነበረው ስብሰባ ላይ የኦፒዶ ባለስልጣናት የዛን ጊዜ ትዘምሉኝ እነ ሽፈራ ጃርሶ እነ ዮናታን ንቢሻ አንተ የኦሮሞ ልጆችን እንደዚህ ትሰድባለህ አሉኝ። የለም እኔ እየተሰደብኳችሁ ሳይሆን እናንተ ችግራችሁን ስለማታውቁ ነው። ችግራችሁ የኦሮሞ ህዝብ ቀደም ባልኩ መንገድ ይመለከታቸዋል። የኛ ልጆች አይደሉም ዲቃሎች ናቸው ብሎ ይመለከታል። ከዚህ ካልወጣችሁ በስተቀር የኦሮሞን ህዝብ መብትና ትግል ማስከበር አትችሉም ብዬ በግልጽ ቋንቋ ነው የተናገርኩኝ። መጽሐፍ ልታነብ ትችላለህ። የጠፉ አቶ ጁነዲ ሰዶን ጨምሮ ብዙ የኦፒዶ ባለስልጣናት እኛም የሞግዚት አስተዳደር ስንመራ ነበር ስንላክ ነበር የህዝባችንን መብት ለማስከበር አልቻልንም ብሎ ሲናገሩ ነበር። እነሱም ደግሞ የኦሮሞ ህዝብ ምን ያክል ያንን ስም እንደሚጠላ ስላወቁ ከኦፒዶነት ወደ ምንድን ነው ዲሞክራቲክ ፓርቲ ከኦዲፕ ይለወጡ ከኦዲፕ ግደት ደግሞ አሁ ወደ ብልጽግና ለወጡ። ይህ በኦሮሞ ህዝብ ፊት ነገ ተነገ ወዲያ የምናወራርደው ሂሳብ ነው።
ጅማ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትውልድ ቦታ እንደመሆኑ መጠን እኛ የጅማ ወጣቶች ከዶክተር አብይ ጎን መሆናችንን ለማሳየት ነው ሩጫውን ያዘጋጀ ነው ያለው ወጣት ጉተማ ሲያሰሙት የነበሩ መፈክሮችን ጠቅሷል።
ይዘን የወጣናቸው መፈክሮች ውስጥ ጅማ ሰውም አለው ሀብትም አለው መሬትም አለው እንደ ሌላ ኦሮሚያ የሚለው፣ ሌላው ደግሞ ዶክተር አብይ ከጎንህ ነን ብሎ ጅማ ከተማ አትስደቡን፣ የሰደባችን ሰዎች ይቅርታ ጠይቁ፣ እኛ እንሳደብም የሚሉ መፈክሮች አሉ። እንደዚሁም ከዚህ ጋር ተያይዞ ሀገር የጋራ ናት፣ ኢትዮጵያን የምናስተዳድረው ኢትዮጵያ የኢትዮጵያውያኖች ነች እንጂ አንድ አካላት ብቻ አይደለችም የሚል መፈክር ይዘን ነው የወጣ ነው።
ወጣቶቹ ለአሜሪካ ድምፅ እንደገለጹት በዛሬው ሰልፍ ላይ የተሳተፉ ወጣቶች በሺዎች የሚቆጠሩ ናቸው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይንና እስክንድርን አመሰግናለሁ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአቶ ጃዋር መሐመድን የዜግነት ሁኔታ በተመለከተ ማብራሪያ ለማግኘት የኢትዮጵያ ብሔራዊ ምርጫ ቦርድ ለኢሚግሬሽን የዜግነትና ወሳኝ ኩነት ኤጀንሲ ደብዳቤ መጻፉን ገልጿል። የቦርዱን ቃል አቀባይ ወይዘሪት ሶሊያና ሽመልስን ጽዮን ግርማ ማምሻውን አነጋግራለች።
በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ። እንግዲህ የኦሮሞ ፌዴራላዊ ኮንግረስ ወይም ኦፌኮ አዲስ የተቀበለው አባላቸውን አቶ ጃዋር መሐመድን በተመለከተ የተለያዩ ዘገባዎችን ስንሰራ ቆይተናል። ጉዳዩንም እየተከታተልን ቆይተናል። ባለፈው ሳምንት የፓርቲው ጸሐፊ አቶ ጥሩነህ ገምታ ለቦርዱ ያስገቧቸው ዝርዝሮች ገልጸውልን ነበር። ከገለጹልን እንስማውና
በአዋጅ ቁጥር 378 አንቀጽ 22 መሰረት ኢትዮጵያዊ ዜጋ የነበረ ሰው የውጭ ሀገር ዜጋን ከተቀበለ ማድረግ ያለበት ሶስት ነጥቦች አሉ። አንደኛ ወደ ኢትዮጵያ ተመልሶ መኖር መጀመሩ፣ ሁለተኛ የነበረበትን አገር ዜግነት መመለሱ፣ ሶስተኛ ደግሞ ለሚመለከተው የመንግስት አካል ካመለከተ የሚል ነው። እነዚህ ሶስቱ ነገሮች ተፈጽመዋል፣ ከዛ ውጪ ህጉም ስለማይናገር ወይም ደግሞ ስለማይደነግግ፣ በተጨማሪም ደግሞ አመልካቹ ማመልከቱ እንጂ ሰርቲፊኬት መሰብሰቡ ወይም ማግኘቱ አስፈላጊነቱን ህጉ ስለማይደነግግ ከህጉ ውጪ ምንም ማለት አስፈላጊ አይሆንም።
እንግዲህ እንደሰማነው ነው። በእርስዎ በኩል እንደተባለው እነዚህ ሰነዶች ናቸው ወይ የገቡት? ምንድን ነው የገባው ዝርዝር ጉዳይ እስቲ በእናንተ በኩል ይንገሩን።
አመሰግናለሁ ጤናው። በእኛ በኩል እንግዲህ የገባው ለእኛ ይመጣልን ያው ዋና ዋና ጭብጥ የደብዳቤው ጭብጥ ምንድን ነው? ኦፌኮ ለአቶ ጨዋ ደብዳቤ ጽፎ አቶ ጨዋ መለሽነትን መርሳት ላይ እያያያል እና በመልሱ መሰረት ምንድን ነው ይዘውት የነበረውን የዩናይትድ ዜግነት መጥፋቸው፣ ኢትዮጵያ ዜግነት እንዲመለስላቸው ስልጣን ላይ ለመንግስት አካል እንዳመለከቱ፣ ከዛ በተጨማሪም ደግሞ መሟላት ያለበትን ጉዳዮች በአንቀጹ ላይ የተጠቀሰውን ጥረት በዜግነት አዋጅ መሰረት የተጠቀሰውን ጉዳይ መሟላታቸውን፣ ስለዚህ ያስገቡት ዶክመንት ሁሉንም ዶክመንቶች አሟልተው ለድርጅቱ ስላስገቡ ቦርዱ ከዚህ ተጨማሪ የሆነ ሰርተፍኬት ወይም አይነት ሰነድ ማለት ያስፈልጋል። እሳቸው ዜጋ ሆነዋል። ስለዚህ ትውልደ ኢትዮጵያ የሆነ ሰው ኢትዮጵያ ዜግነት መልሶ ማግኘትን ጉዳይ በተመለከተ ከማንኛውም የመንግስት ባለስልጣን ወይም የትኛውም የመንግስት አካል የሚሰጥ ውሳኔ ወይም የተለየ ሰነድ የለም። ያለው መስፈርት ሶስት ነው። እሱን መስፈርት ደግሞ በአባልነት የተመዘገበላቸው አባል አስገብተዋል። ስለዚህ ኢትዮጵያዊ ሆነዋል አውቶማቲካሊ ማለት ነው የሚል እንደምታ ያለው ደብዳቤ ነው ለኛ ያስገቡት የኦሮሞ ፌዴራል ኮንግረስ ፓርቲው ማለት ነው።
እና ምንድን ነው ቦርዱ ተሰብስቦ የወሰነው?
ቦርዱ እንግዲህ የወሰነው ምንድን ነው? መጀመሪያ ላይ ሲያየው ጉዳዩ እንግዲህ ዜግነትን የማግኘት ህጋዊ ሪኳርመንቱ ምንድን ነው የሚለውን ነገር ነው። የህጉ ላይ ያለውን በአንቀጽ አዋጅ ቁጥር 3796 እንደሚታወቀው አንቀጽ 22 እና 23 መሰረት አድርጎ ነው ቦርድ ይህን ጥያቄ ያቀረበው። ነገር ግን ቦርዱ በዚህ ጉዳይ ላይ ከዚህ አዋጅ አንጻራዊ ላይ የራሱን ውሳኔ ማሳረፍ ይችል ነበረ። ያንን ውሳኔ ማሳረፍ ግን ምናልባት ሌላ ስልጣን ያለው የመንግስት አካልም ስራ መስራት ሆኖ ቢገኝ ጥሩ አይሆንም የሚል ውሳኔ ላይ ደርሷል። እና የዜግነት ጉዳይ ለመርመር ለመወሰን ስልጣን ያለው ሌላ አካል ሆኖ እያለ በቦርዱ በኩል ይሄ ማለት ይህኛው መስፈርት የዜግነት ማሟላት ነው አይደለም የሚለውን ነገር በቦርድ በኩል መስተናግዶ ስላልሆነ ጥያቄውን ለሚመለከተው ባለስልጣን በአዋጁ መሰረት እንግዲህ የደህንነት ኢሚግሬሽንና ስደተኞች ጉዳይ የነበረው አሁን ደግሞ የኢሚግሬሽን ዜግነት ወሳኝ የዜግነት ወሳኝ ኩነቶች ኤጀንሲ ለሆነው ኤጀንሲ ደብዳቤ ቦርዱ እንግዲህ ኤጀንሲውን የጠየቀው አጠቃላይ ጭብጡ ምንድን ነው? በአዋጅ ቁጥር 378 አንቀጽ 22 ላይ የሰፈረው ድንጋጌ መሰረት አንድ ሰው ትውልደ ኢትዮጵያዊ ሆኖ የሌላ ሀገር ዜግነት ያለው ሆኖ ከነበረና መደበኛ ኑሮን ኢትዮጵያ ውስጥ ካደረገ የሌላ ሀገር ዜግነቱ ከሰዋል፣ ኢትዮጵያዊ ዜግነት እንዲመለስለት ደግሞ ለባለስልጣኑ ካመለከተ ኢትዮጵያዊ ዜግነትን ያለ ኤጀንሲ ወይም ያለ ባለስልጣኑ ውሳኔ ወዲያው ያገኛል ወይስ የባለስልጣኑ ውሳኔ ያስፈልጋል የሚለው አሰራራቸው እንዴት እንደሆነ እንዲያሳውቁን ጥያቄ ጠይቀናል። ስለዚህ የባለስልጣን መስሪያ ቤቱ እንግዲህ የካቲት 9 ቀን ድረስ ነው ብለን የጠየቅነው ዝርዝር ማሳሪያ ወደ ቦርዱ እንዲልክልንና ቦርዱ ደግሞ ያው ከባለስልጣን መስሪያ ቤት ዋና የሚመለከተው ጉዳይ እያለ በራሱ እንዳይወስን ከባለስልጣን መስሪያ ቤቱ እንግዲህ መረጃ ይጠብቃል።
ይሄ እንግዲህ እስከ የካቲት 9 ድረስ፣ ዛሬ የካቲት 3 ነው፣ እስከ የካቲት 9 ማለት 4 ቀን ድረስ ነው። ቦርዱ የተሰበሰበው ዛሬ ነው ይህንን ውሳኔ ያሳለፈው?
ትናንትና ነው ውጭ ያደረግነው።
ስለዚህ እስከ 4 ቀን እስኩን ጠብቆ ቦርዱ ውሳኔውን ያሳልፋል ማለት ነው?
ልክ ነው ማለት ነው። አዎ፣ ይህንን ውሳኔ ለመወሰን ግን አሰራሩ እንደሚሆነው ኮፊ ኮ መጽሐፍ የሚለው መስፈርቶች ሶስት መስፈርቶች ከሟላ በኋላ ምሰ ምንም አይነት ሰነድም ሆነ የባለስልጣን ውሳኔ ያስፈልገውም ነው የሚለው። ስለዚህ ቦርዱ ደግሞ የጠየቀው ጥያቄ ይህን አሟልቶ ያስገባ ምን አዋልቀች ያስገባ ብነሰ ከዜጌ ተነሰራቸው ምለም በዛ ላይ ደግሞ እነዚህ ብቻ ሳይሆን ዋነኛው ጉዳይ ከወደፊት ተመሳሳይ ጥያቄዎችን ማሰራትን በጣም ስለሚጠቅም በአጠቃላይ አሰራሩ ምን ይመስላል እና ካለ ባለስልጣኑ ውሳኔ አውቶማቲካሊ የሚሆን ነገር የሚለውን ነገር ባለስልጣኑ እንዲያበራለን።
በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ። እንግዲህ እኛም ተከታታይ ዘገባችንን እግዜር ስጥልኝ፣ አመሰግናለሁ።
እሺ እሺ፣ አመሰግናለሁ።
አመሰግናለሁ ጽዮን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ወደ አፋር ይወስደናል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና አፋር ክልልን በሚያጎራብቱ አካባቢዎች በሚፈጠሩ ግጭቶች የሚጠፋው ሕይወትና የሚደርሰው ጉዳት እያሳሰበው እንደሆነ የአፋር የሰብአዊ መብት ድርጅቱ ለአሜሪካ ድምፅ በሰጠው መግለጫ፣ የኦሮሞ ብሔረሰብ አስተዳደር ዞን ደግሞ ችግሩን ለመፍታት ጥረት እየተደረገ ነው ይላል። ይሁን እንጂ ጥቃቶቹ የሚፈጸሙት በደፈጣ ከመሆኑ ባሻገር ህብረተሰቡም አጥፊዎችን አሳልፎ የመስጠት ልማድ አለማዳበሩና የመንግሥት አካላትን በሚጠበቅባቸው ልክ አለመንቀሳቀሳቸው መፍትሔ ለማግኘት የሚደረገውን ጥረት እንዳከበደው የዞኑ አስተዳደር ጠቁሟል። መስፍን አራጌ ተጨማሪ አለው።
በአፋርና በአማራ ክልል ኦሮሞ ብሔረሰብ ዞን አጎራባች ወረዳዎች ከግጦሽ ሳር ወይም ከከብት መሰራረቅ ጋር ተያይዞ በሁለቱ ህዝቦች መካከል የግጭቶች መከሰት እንግዳ ጉዳይ እንዳልነበር ሁለቱንም አካባቢዎች በቅርቡ እናውቃለን የሚሉ ሰዎች ይናገራሉ። እኒህ ሰዎች እንደሚሉት ግጭቶች ሲከሰቱ ከመንግስት መዋቅሩ በላይ የሃይማኖት አባቶች ምክር፣ የአገር ሽማግሌዎች ተግሳጽ ሁሉን ነገር ያበርድ ነበር። አሁን አሁን ግን የአኩሪ ትውፊት ተቀባይነቱ እየቀዘቀዘ ቂምና ግጭትም እያመረቀዘ ለአካባቢው ሰላም ጠንቅ ሆኗል እንዳስተያየት ሰጪዎቹ። የአፋር ሰብአዊ መብቶች ድርጅት ሊቀመንበር አቶ ጋአስ አህመድ የህግ የበላይነት አለመከበር ለንጹሃን ህይወት መጥፋት ምክንያት ሆኗል ይላሉ።
ላለፉት 3 ወራቶች በዚህ በአማራ ክልል የኦሮሚያ ልዩ ዞን ባቲ አካባቢ ግጭቶች በተለያየ ጊዜ ሲከናወኑ የነበረበት ሁኔታ ነው ያለው። የአፋር ልዩ ኃይል ከነመለየው መሃል ከተማ ውስጥ የተገደለበት ሁኔታ ነው ያለው። መንግስት ከሁለቱም በኩል ያጥፊ አካላቶችን እርምጃ መውሰድ መቻል አለበት የሚል እምነት ነው ያለ። ባለፉት ሳምንታቶች ውስጥ ከ5 በላይ ህይወት ናቸው የጠፉት በዚሁ አካባቢ። ወአማ የሚባለው በአፋር ክልል በኩል የሚያዋስኑ አካባቢዎች ላይ ነው ይሄ ግጭት የተፈጸመው። በወአማና በአካባቢው ቀበሌዎች ላይ በ3 ወራቶች ከ10 በላይ ነው የሞተው፣ የቆሰሉት ደግሞ ከዛ በላይ ናቸው። ሌላ ደግሞ በደዌ ሐራዋ በሚባል ቦታ ላይ የሚያዋስኑ ቦታዎች አሉ። ከ3 በፊት እንደዚሁ ወደ 10 ምናምን ህይወት ነው የጠፋው፣ ወደ 14
የአካባቢ እርስ በርስ ተዋልዶ ተዛምዶ በሃይማኖትም ተመሳሳይ ነገር ያለው ነው። በአኗኗሩም ተቀራራቢ ህይወት የሚኖር ነው። ባህሉም ተቀራራቢ ነው። የሀገር ሽማግሌዎች፣ ሃይማኖት አባቶች ለምን ይህንን ውጤታማ ማድረግ አቃታቸው?
አሁን የመጨረሻውን እንደውም በኢትዮጵያ እስልምና ጉዳዮች ውስጥ ታላላቅ አሊሞች የሚባሉ የሃይማኖቱ ሊቃውንት የሚባሉ ናቸው እርቅን እንዲፈጸሙ በቦታው ላይ የነበሩት። ሁለቱም የተሳሰሩ ናቸው በደም ጭምር። ሌላ ይቅርና በኦሮሞ በኩል ድርቅ ሲኖር ወደ አፋር ውስጥ መጥቶ የማብላት፣ ከአፋር ደግሞ ድርቅ ሲኖር ወደ ኦሮሞ ውስጥ ገብቶ የማብላት ይሄ አይነት ትስስር የነበራቸው ሰዎች ናቸው። እኔ የምጠረጥረው ሌላ አጥፊ ኃይሎች ከጀርባ ሆነው በረዥም እጃቸው ከዚህ ግድያን ሰላም አለመረጋጋት ሊያተርፉ የሚችሉ ኃይሎች የሚገፋፏቸው እንዳሉ ነው የማስበው። የእርቅ ሰላም ባቲ ላይ 2 ጊዜ ተደርጓል፣ ሰመራ ላይ 1 ጊዜ ተደርጓል፣ ለ3ኛ ጊዜ አሁን ቡርቃ የሚባለው የአፋር ጠረፍ ላይ ያለች ከተማ ላይ እንደዚሁ ተደርጓል። ግን እርቁ ከተፈጸመ በቀናቶች ውስጥ እንደገና 2ኛ ጦርነቱ ያገረሸው።
እንደ ሊቀመንበሩ አጥፊዎችን ተከታትሎ አለመያዝ ለጥፋቱ ተዋናይ ነበሩ በተባሉትም ላይ ተገቢው እርምጃ አልተወሰደም።
እነዚህ አጥፊ ሰዎች ላይ እርምጃ ማውሰድ ካልተቻለ ይህንን ጦርነት ማስቆም አይቻልም። ምክንያቱም የሚቀጥለው የሚያጠፋው ኃይል መጀመሪያ ያደረገው ላይ ምንም እንዳልተደረገ ስለሚያይ ምንም ላይ ምንም አይደርስም የሚል ግብዝነት ሊኖር ይችላል። በተመሳሳይ መልኩ እንግዲህ በኢሳና በአፋር በኩል ያለው ግጭት በየጊዜው ህይወቶች እየጠፉ ያለበት ሁኔታ ነው ያለው። ያም ብቻ አይደለም፣ ይህንን ሃይዌይ ኢትዮጵያ አዲስ አበባ የሚወስደው ዋና መንገዱ ለመጠበቅ መንግስት ኃላፊነት ወስዷል። ግን በወሰደው ኃላፊነት ውስጥ የአፋር ህብረተሰብ አፋር በመሆኑ ብቻ በዚህ ምድር ላይ በሰላም የመንቀሳቀስ ሁኔታ የተገደበበት እና ባለፈውም ገደማይቱ ላይ አንድ ሰው አፋር በመሆኑ ብቻ ወርደው የገደሉበት ሁኔታ ነው ያለው። ከ4 በላይ የሚሆኑ ስቴሮች ህይወታቸው አጥተዋል። በዚህ መንገድ ላይ በተለያየ ጊዜ ችግር እየተፈጠረ ነው ያለው። መንግስት ደግሞ ዶክተር አብይ አህመድ ባሉበት በተለይ የሁለቱም ክልሉ አመራሮች ባነጋገሩበት ሰዓት ከአሁን በኋላ የዚህን መንገድ ኃላፊነት ማዕከላዊ መንግስቱና የመከላከያ ሰራዊቱ ይወስዳል ያሉ፣ ነገር ግን መከላከያ ሰራዊቱ ህይወቶችን ሊታደግ አልቻለም ነው እያልን ያለ ነው። ዶክተር አብይ ቃል ከገቡበትና ሪፐብሊካን ጋርድ ተብለው አካባቢውን ከተቆጣጠሩ ጀምሮ አንጻራዊ ሰላም ያለ ቢሆንም በተለያየ ጊዜ የአፋር ህዝብ ህይወት እየተቀጠፈ ያለበትና በተለይ ይሄን መንገድ በሰላም ወጥቶ በሰላም የመግባት ሁኔታ አስቸጋሪ እየሆነ ያለበት ሁኔታ ነው ያለው።
ከአፋር ክልል በኩል የመንግስት አካላትን ለማግኘት ጥረት ባደርግም የስልክ መስመራቸው አልሰራልኝም። ከስፍራው ያገኙት መረጃ እንደሚያመለክተው አመራሮቹ ለስልጠና ወደ አዳማ አቅንተዋል። እንዳገኟቸው ምላሻቸውን የማስተናግድ ሲሆን የኦሮሞ ብሔረሰብ አስተዳደር ዞን የሰላምና የህዝብ ደህንነት መምሪያ ኃላፊ አቶ አሊ መሐመድን ግን ስለ ጉዳዩ ጠይቄያቸዋለሁ።
ግጭቱ ከ4-5 ዓመት በላይ ያስቆጠረ ነው። ይሄን ችግር በዘላቂነት ለመፍታት እንደ ዋና መፍትሄ አድርገን የያዝነው በእምነትም ተመሳሳይ ስለሆነ የሃይማኖት አባቶች ባለቤቱ ነው ይሄን እርቅ መፈጸም እንዳለባቸው መግባባት ተፈጥሮ ትልቅ ስራ ሲሰራ ቆይቷል። እሱ መገዳደል እንደሌለበት፣ መበቃቀል እንደሌለበት፣ ችግርም ካለ ደግሞ በጋራ መፍታት እንዳለባቸው የአስተምህሮ ስራ በቀበሌ ደረጃ እንዲሰጥ የተደረገበት ሁኔታ ነው ያለው።
ጠንካራ የእምነትና የባህል መሰረት ያለው አካባቢ ነው። በተለይ የሃይማኖት አባቶች የሚናገሯቸው የሚያስተላልፏቸው መልእክት ለዘመናት ሲከበሩ የቆዩበት አካባቢ ነው። አሁን ከቅርብ ጊዜያት ወዲህ ግን የሃይማኖት አባቶች ራሱ መልእክታቸው ከተላለፈ በኋላ በ2-3 ቀን ልዩነት ውስጥ ነው ግጭቶች እየተፈጠሩ ያሉትና ይህ ሁኔታ እንዴት ሊከሰት ቻለ?
እነዚህ የሃይማኖት አባቶች ትልቅ ስራ ሰርተዋል፣ ማህበረሰቡን ለማቀራረብ ሞክረዋል። ከዛ ማግስት ግን ያው እንደተባለው በደፈጣ መልክ የተከሰተ ችግር ነው። መበቃቀል ስሜቱ አሁንም ገና ነው፣ አልወጣም። ያም ሆኖ ጥሩ ነገሩ ማህበረሰቡም በየትኛውም ሃይማኖት አባቶች ያስታረቁንን እርቅ ወደኋላ ሊመለስ አይችልም የሚል ጠንካራ አቋም አላቸው፣ በሁለቱም ማለት ነው። ነገር ግን በዛ ውስጥ እየተሸለኮለተ ችግርን ለመፍጠር የሚፈልጉ ኃይላት አሉ። ነገር ግን ከዚህ በፊት በነበረው አንድ አፋር ሲሞት አንድ ኦሮሞ ሲሞት ብሔርን ማዕከል አድርጎ ሲጋጩ የነበሩትን አሁን ባለው በተሰራው ስራ የቀነሰበት ሁኔታ እንዳለ ታሳቢ ማድረግ ያስፈልጋል።
በቅርቡ በአጎራባች ቀበሌዎች አካባቢ በተፈጠረ ግጭት ከኦሮሞ ብሔረሰብ አስተዳደር ዞን የአራት ሰዎች ህይወት ማለፉንና አራት ሰዎች መቁሰላቸውን የሚጠቁሙት ኃላፊው ችግሩን በዘላቂነት ከመፍታት አኳያ ውስንነቶች እንዳሉም አምነዋል።
አንዱ ያው አጥፊ የሆነውን አካል ወደ ህግ ከማምጣት አኳያ የሚቀሩ ስራዎች አሉ። ይሄ ለምንድን ነው ቢባል አንደኛ ይሄን ችግር ሲፈጥር ወይ በደፈጣ መልክ ነው፣ ሁለተኛ ደግሞ ይሄን ወንጀል የሰራውን አካል ማህበረሰቡም አሳልፎ ከመፍጠት አኳያ የራሱ የሆነ ክፍተት ያለበት መሆኑን አይተናል፣ በሁለቱም ወገን ማለት ነው። ሶስተኛ አመራሩም ቢሆን እኩል የሆነ ቁርጠኛ የመሆን ችግሮች አሉ፣ እውነት ለመናገር ማለት ነው።
ደም አፋሳሽ ግጭትን ለመቅረፍ ጥረቶች እየተደረጉ መሆናቸውንና አበረታች ጅምሮችም እየተስተዋሉ መምጣታቸውን የሚናገሩት አቶ አሊ በተለይ ህዝቡ ለሰላሙ ደጀን እንዲሆን ጥሪ አስተላልፈዋል። በብሔረሰብ አስተዳደር ዞኑ በሁለት ወረዳዎች ውስጥ የሚገኙ 19 ቀበሌዎች ከአፋር ጋር አጎራባች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ዝግጅታችን ይቀጥላል። የመጽሔት ርዕስ ወደ ዩናይትድ ስቴትስ ይወስደናል። አሁን ለመጪው የዩናይትድ ስቴትስ ምርጫ ፕሬዚደንታዊ እጩአቸውን ለማውጣት እየሰሩ ያሉት ዲሞክራቲክ ተፎካካሪዎች ግብግባቸውን አጠናክረዋል። ዛሬ የኒው ሃምፕሻየር ዲሞክራቲክ ፓርቲ አባላት ድምፅ እየሰጡ ናቸው። ማይክል ብራውን ያጠናቀረውን ዘገባ ቆንጅታዬ ይዘዋለች።
የመጀመሪያው የክፍለ ግዛቷ ቅድመ ምርጫ ትናንት ሰኞ ከእኩለ ሌሊት በኋላ በትንሽቱ ከተማ ዲክስቪል ነው የተከናወነው። እናም የቀድሞ የኒውዮርክ ከንቲባ ማይክል ብሉምበርግ 2 ድምጽ፣ ሴኔተር በርኒ ሳንደርስ እና የቀድሞ የኢንዲያና ሳውት ቤንድ ከንቲባ ፒት ቡቴጄጅ እዚያ አንዳንድ ድምጽ አግኝተዋል። ሌላው አስገራሚው ክስተት ደግሞ በፖለቲካ ሕይወታቸው አንዴ ዲሞክራት ሪፐብሊካን እና ከሁለቱም ፓርቲ ነጻ ሆነው የሚያውቁት ብሉምበርግ ስማቸውን እንደ ሪፐብሊካን አስመዝግቦ ድምጽ የሰጠ መራጭ አግኝተዋል። ሌሎች ተፎካካሪዎች የቀድሞ ምክትል ፕሬዚደንት ጆ ባይደን፣ የማሳቹሴትሷ ሴኔተር ኤሊዛቤት ዋረን እና የሚኒሶታዋ ኤሚ ክሎቦቻርን ጨምሮ በዛሬው ቅድመ ምርጫ ጠቀም ያለ ድጋፍ ይወጣልናል ብለው ተስፋ አድርገዋል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ ትናንት ማታ እዚያው ኒውሃምፕሸር ውስጥ ደጋፊዎቻቸውን ሰብስበው ባደረጉት ንግግር የዲሞክራቲክ ፓርቲው እጩዎች ላይ ሲያፌዙ አምሽተዋል።
That there could be, because you have crossovers in primaries, don't you? So I hear a lot of Republicans.
ይሆን ይሆናል የሚል ነገር እየሰማን ነው። ምክንያቱም ቅድመ ምርጫ ላይ ወደ ሌላኛው ፓርቲ የሚሻገሩ ሊኖሩ ይችላሉ ስለሚባል ብዙ ሪፐብሊካኖች ከዲሞክራቶቹ ውስጥ እጅግ ደካማ ለሆነ እጩ ድምጽ ይሰጣሉ የሚል ነገር ሰማለሁ። ይህ ስሜት የሚሰጥ ነገር ነው። መቼም አታደርጉትም። አሁን እኔን ያስቸግረኝ የባሰበት ደካማው ማንኛው ነው የሚለው ብቻ ነው። እንደሚመስለኝ ሁሉም እንዳሉ ደካሞች ናቸው።
ቀደም ብለው የወጡ የህዝብ አስተያየት ግምገማዎች ኒው ሃምፕሸር ላይ በርኒ ሳንደርስ ፒት ቡቴጅን እየመሩ መሆናቸውን አሳይተው ነበር። አብዛኞቹ ቦታዎች ድምጽ አሰጣጡ የጀመረው አረፋፍዶ ሲሆን ውጤቱ የሚነገረው ማታ ላይ እንደሚሆን ነው የሚጠበቀው። ዲሞክራቶች በየክፍለ ግዛቶቹ በሚያካሂዷቸው ቅድመ ምርጫዎች ዋና አላማቸው ዶናልድ ትራምፕን ሊያሸንፍ የሚችል ብለው የሚያምኑበትን እጩ መምረጥ እንደሆነ ይናገራሉ።
አመሰግናለሁ ቆንጂት ለዘገባው። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ39 ደቂቃ ሆኗል። ሀያ ጉዳይ ለአራት ሰዓት ማለት ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ የምንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከቪኦኤ አምሃሪክ ፌስቡክ ላይቭ በተጨማሪ በአህዱ ራዲዮ 94.3 ላይም በቀጥታ ልታገኙን ትችላላችሁ። ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኤችኦርኤን ኤምኦቢአይ ላይም አለን። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ደግሞ በ19 እና በ25 ሜትር ባንድ ምናደርሳችሁን ጋቢና የሚል ስርጭታችንን እንድትከታተሉም እንጋብዛለን። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኗ ናሽዋን ካሊ በስቱዲዮ መሳሪያዎች ላይ ትገኛለች። የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። ለዜናው አዳነች ፍሳሐዬ፣ ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ይቀጥላል ዝግጅታችን፣ አብራችሁን ቆዩ። ተከታዩ የዳያስፖራ ትረስት ፈንድ ዘገባ ይሆናል። የኢትዮጵያ ዳያስፖራ ትረስት ፈንድ ለመጨረሻ ዙር ካቀረባቸው 22 እጩ ፕሮጀክቶች አምስቱን መምረጡንና ተፈራርሞ ወደ ሥራ ለመግባት ዝግጅቱን እየጨረሰ መሆኑን አስታውቋል። ስለ ተመረጡት ፕሮጀክቶች ይዘትና ስለ አጠቃላይ ሁኔታው የሕዝብ ግንኙነት ኃላፊዋ ወይዘሮ ሃና አጥናፉ ከኤደን ገረመው ጋር ተነጋግረዋል። ወይዘሮ ሃና ስለ ምርጫው ሂደት ያብራራሉ።
ወደ ፕሮጀክቱ በምንገባበት ጊዜ በዋናነት ከብዙ ግምገማዎች በኋላ ወደ 22 ፕሮጀክቶችን አጥድቀን ነበረ። 22ቱ ፕሮጀክቶች በሙሉ መጀመሪያ የቴክኒካል ግምገማ ተደርጎላቸዋል። በኋላ ደግሞ የተቋም ብቃታቸው፣ ገንዘብ አያያዝ ግምገማቸው ተደርጓል። በተጨማሪ ደግሞ ልክ ስራ እንደጀመርን ወደ ግንቦት አካባቢ ይመስለኛል ለለጋሾቻችን በሙሉ አንድ ሰርቬይ ልከን ነበረ። ያ ሰርቬይ ምንድን ነው? የምትሰጡት ገንዘብ ምን ላይ ነው እንዲውልላችሁ የምትፈልጉት ብለን ወደ 3000 ሰዎች መልሰውልን ነበር። ከዛ ውስጥ እንግዲህ በአብዛኛው ውሃ፣ ጤናና ትምህርት ላይ የሚል መልሰውልን ነበረ። ስለዚህ ቦርድ ያደረገው ምንድን ነው? የለጋሾችንም አስተያየት በመውሰድ የአማካሪውንም አስተያየት በመውሰድ በብዙ ውይይት በኋላ አምስቱን የመጀመሪያዎቹን አጽድቋል። እንግዲህ በአጠቃላይ አሁን እነዚህ አምስቱን እያሳለፍናቸው ፕሮጀክት የሚተገበሩት በሁለት ዓመት ጊዜ ውስጥ ነው። በአጠቃላይ ወደ 50 ሚሊዮን የኢትዮጵያ ብር ያህል ይፈጃል። እያንዳንዳቸው 10 ሚሊዮን አካባቢ ይሆናል እየጠየቁት። መጀመሪያ አሁን አንደኛው ፕሮጀክት ያጸደቅነው የወላጅ አልባ ህጻናት ላይ፣ እንደዚህ ለአደጋ ተጋላጭ የሆኑ ህጻናት ላይ ለምሰራው በሚል ነው። ሌላው የጤና አጠባበቅና የአካባቢ ጽዳት በሚል አሁንም በተጨማሪ ውሃም አለው እዛ ላይ ወደ ቆሼ ተራ አካባቢ በተለምዶ በምንጠራው አካባቢ እዛ አካባቢ ነው። ሌላው ወደ አፋርና ትግራይ ክልል የትምህርት ኦሮሚያ ላይ ያለን የትምህርት ጥራትንም አብሮ ሰራለሁ በሚል ያቀረበው። ሌላው ልዩ ፍላጎት ያላቸው ህጻናቶች ላይ እነሱንም ወደ ሰሜን ሸዋ አካባቢ በተለያዩ ሴክተሮች ለማድረግ ሞክረናል። ግን አሁንም የለጋሾቻችንን ሀሳብ በተከተለ መልኩ ውሃ፣ ጤናና ትምህርት ላይ ለማተኮር ሞክረናል። የመጀመሪያው ፈንድ ላይ ዲያስፖራ ያዋጣው ወደ 6 ሚሊዮን የሚሆን የአሜሪካ ዶላር አለ። በአማካሪ ቡድን የቀረበልን መመሪያና ሪፖርት መሰረት ግን አንዳንዶቹ ማሟላት ያለባቸው ነገሮች አሉ። ይሄ ጎላም ይሄ ማላም ስላሉን ያን ነገር ካሟላም በኋላ ነው ወደ መግባባት ሰነድ የምንሄደውን። አምስቱ ያሟሉትን አሁን ያዋጣ ነው።
የኢትዮጵያ ዲያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ የሆኑት ወይዘሮ ሀና አጥናፉ ዲያስፖራ ትረስት ፈንዱ የመረጣቸው አምስት ፕሮጀክቶች የተሰጣቸውን የመግባቢያ ሰነድ ላይ እንደተስማሙ ወደ ስራ እንደሚገባም አስታውቀዋል።
አሁን እንግዲህ ቀጥታ በዚህ ጊዜ ማለት ያስቸግረናል። ለምን እኛ ድራፍት ያደረግነው የመግባቢያ ሰነድ ነበረ። ያንን ከናቸው ከእነሱ የምንመካከርበት የምንነጋገርበት ብለዋል። ሁለቱ ከዛ ውስጥ ፈቃደኞች ነበሩ። ሶስቱ ግን የለም ትንሽ መነጋገር ያለብን ነገር አለ ብለው ወስደውታል። ስለዚህ የእነሱን እንዳወቅን የሚቀጥለው ሳምንት ቦርዱ ሲሰበሰብ የሚወሰን ነው የሚሆነው መቼ ወደ ስራው እንደሚገባ። ግን ምንም ከዚህ በኋላ የሚያግደንና የሚያቆየን ነገር የለም። ጊዜና መግቢያ ሰነዱን የመጀመሪያውን ፌዝ፣ ሁለተኛው ፌዝ፣ ሶስተኛው ፌዝ እያለን ለስራ መግቢያ ማለት ነው የተወሰነውን ከሰሩ በኋላ ደግሞ እያሳዩ ስራቸውን እርግጠኛ ከሆንም በኋላ ነው ሁለተኛውን ኢንስቶልመንት ወይም ደግሞ ሁለተኛውን ክፍያ የምንጥላቸው ማለት ነው። ከስር ግን ለጋሾቻችን በሙሉ የምናቀርብ ነው የሚሆነው።
ወይዘሮ ሀና በተለያዩ ወቅቶች አገር ውስጥ ፖለቲካዊ ችግሮችና ቀውሶች ሲያጋጥሙ ገንዘብ የሚያዋጣው የዲያስፖራው ማህበረሰብ ቁጣውን መዋጮ በማቆም እንደሚያሳይ ገልጸው፣ ይሁንና ዲያስፖራ ትረስት ፈንዱ መንግስታዊ ያልሆነ ግብረሰናይ ድርጅት በመሆኑ ህብረተሰቡ መንግስትን ሳይሆን ችግረኛው ኢትዮጵያዊ ላይ ትኩረት እንዲያደርግ አሳስበዋል።
የኢትዮጵያ ዲያስፖራ ትረስት ፈንድ ራሱን የቻለ ገለልተኛ የሆነ ጂኦ ነው። ኢትዮጵያ ላይ አገራችን ላይ አንድ ነገር ኮሽ ባለ ቁጥር ዲያስፖራው የለም ገንዘብ ሀሳባችን አምጡ እኛ ለዚህ መንግስት አንረዳም ይላሉ። የለም እያልን በተለይ በጣም የለጋሾቻችንን ጥያቄ መልስ የሚሰጡ በበጎ ፈቃድ የዋሉ ብዙ በጎ ፈቃደኞች አሉ። እነሱ ላይ ተቀናው ስልክ ነው የሚመልሱት በኢሜይል መልስ የሚሰጡትና የለም እኛ ከመንግስት ጋር ምንም ግንኙነት የለንም፣ ምስኪኑ እንደሃውን ነው እየረዳን ያለ ነው፣ ተጎዳውን ህፃን ነው መድኃኒት እየሰጠን ያለ ነው እና በምንም ከመንግስት ጋር አይገናኝም ስንል ብዙዎቹ ይመለሳሉ። የለም ብለው አንበረው ደግሞ ገንዘባቸውን ያስመለሱ አሉ። ያ በሚሆንበት ጊዜ ሰፊ ስራ ነው የሚጠይቀው። ልክ የሆነ ነገር ሀገር ውስጥ በሚሆንበት ጊዜ በቀጥታ እኛን ይነካል። ባየነው ትሬንድ መሰረት ስልኩ በጣም ይጨምራል፣ ኢሜይሉ በጣም ይጨምራል እና የለም ልዩነታችንን እየገለጽን ነው ያለ ነው። አሁንም ምንም ከመንግስት ጋር የሚያገናኘን ነገር የለም። መንግስትን በቀጥታ ገብቶ ይህን አርጉ ይህን አታርጉ የሚለን ነገር የለም። ያን ለብቻው አድሬስ ማድረግ ይገባዋል። የእኛ ግን የዲያስፖራ ትረስት ፈንድ ቀጥታ ከችግሩ ጋር ከምስኪኑ፣ ከድሃው፣ ውሃ ከማይጠጣው፣ ትምህርት ቤት ከማይሄደው፣ እህል ከማይበላ ሰው ጋር፣ መድኃኒት ካጣው ሰው ጋር ስለሆነ በየትኛውም መንግስት ቢሆን ይሄ ሰው እየተጎዳ ነው ያለው። ስለዚህ ያንን ልጅ እንድረስለት በሚል እናስረዳለን። ከዚህ በኋላ ግን ወደ ፈንድ ወደ ስራው እየገባን ስለሆነ የበለጠ እርዳታቸውን እንሻለን።
ኢትዮጵያ ዲያስፖራ ትረስት ፈንድ ቀሪዎቹን 17 ፕሮጀክቶችም በገለልተኛ ገምጋሚ የታየባቸውን ጉለቶች እስካሟሉ ድረስ እያየ ወደ ስራ እንደሚያስገባም ወይዘሮ ሀና አጥናፉ አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደን። ወደ ተከታዩ የምሽቱ ዘገባ እናልፋለን። ንግድና ምጣኔ ሀብት። ቲዩተር ኢትዮጵያ ከሰባተኛ እስከ አስራ ሁለተኛ ክፍል ለሚማሩ ተማሪዎች የሚሆኑ አጋዥ የቪዲዮ ማስተማሪያዎችን የሚያቀርብ ድርጅት ነው። መነሻ ሐሳቡን ኻን አካዳሚ ከሚባለው የአሜሪካ ኩባንያ የተዋሰው ቲዩተር ኢትዮጵያ ለተለያዩ ትምህርቶች የሚሆኑትን ማስተማሪያዎች በኢንተርኔት ለገበያ አቅርቧል። ድርጅቱ ደጋፊ ካገኘ ትምህርት በቅጡ ላልደረሰባቸው የኢትዮጵያ ክፍሎች አጋዥ ማስተማሪያዎቹን ለማዳረስ እቅድ እንዳለው ለአሜሪካ ድምፅ ገልጿል። ሀብታሙ ስዩም አጭር ዘገባ አለው።
እኔና የድሜ ኩዮች የተማርነው እንዴት ነበረ? ደብተርና ብዕር ሸክፈን መምህር አለበት ወደ ተባለበት ትምህርት ቤት በአጀብ ተመን አልነበረምን? የቀጣይ ዘመን ትምህርት ግን ከዚህ ልማድ ለውጥ የሚል መሆኑን ፍንጭ የሚያሳዩ ግኝቶች ብቅ ብለዋል። ወደ ትምህርት ቤት ከሚያቀኑ ተማሪዎች ጎን ለጎን ወደ ተማሪዎች የሚመጡ ትምህርት ቤቶችን ልናይ እንችላለን። በዚህ ማሳያ እንዲሆነኝ ስለ አንድ የኢትዮጵያ የበይነ መረብ ላይ አስኳላ ትምህርት ቤት እነግራችኋለሁ። አይቱቶር ኢትዮጵያ ይባላል ስሙ።
ውድ ተማሪዎች፣ ዛሬ ደግሞ እንደተለመደው የሰባተኛና ስምንተኛ ክፍል አይቱቶር ኢትዮጵያ ኬሚስትሪ ቪዲዮ ቡክ በውስጣቸው ምን ምን እንዳካትቱ በጥቂቱ እንቃኛለን። አብራችሁን ቆዩ።
ኢትዮጵያ ውስጥ ያለውን ከረንትሊ ያለውን ትምህርት በቴክኖሎጂ የመደገፍ ስራ ነው የሚሰራው። ከሰባተኛ ክፍል እስከ አስራ ሁለተኛ ክፍል ላይ ያሉ ተማሪዎች የኢትዮጵያን ካሪኩለም፣ የኢትዮጵያን መምህራን፣ የኢትዮጵያ ቴክኖሎጂ ኤክስፐርቶች አንድ ላይ በመሆን ልጆቹ የሚማሩትን ነገር በቪዲዮ፣ በአኒሜሽን፣ በፕሬዘንቴሽን ኦዲዮዎችን አንድ ላይ በመጨመር እጅግ በጣም ጣፋጭ እንዲሆን አድርገው ለልጆቹ ከሰባት እስከ አስራ ሁለተኛ ክፍል ላሉ ልጆች እንደ ሰፕሊመንታሪ፣ እንደ ድጋፍ ሰጪ ማቴሪያሎች ያዘጋጃሉ። ያንን ቪዲዮዎች እነዛን ቪዲዮዎች ደግሞ ልጆቹ ስልካቸው ላይ፣ ታብሌታቸው ላይ፣ ቤታቸው ኢንተርኔት ካላቸው በዌብሳይት፣ ኮምፒውተር ካላቸው በኮምፒውተር ይህንን ነገር ማየት የሚችሉበት ነገር ነው። ሲስተሙ ሳይድ ነው ያለው።
መንበሩ በቀለን የሰማችሁት የኢትዮጵያ አንደኛና ሁለተኛ ደረጃ ተማሪዎችን አጋዥ ትምህርት ለመስጠት የተመሰረተው አይቱቶር መርሃ ግብር አንደኛ መስራች ነው። አይቱቶር ኢትዮጵያ በየደረጃው ለሚገኙ ተማሪዎች የሚሆኑ ማስተማሪያ ቪዲዮዎችና አኒሜሽኖች የተሰነዱበት ስፍራ ነው። በዚህ መልኩ የቀረቡት ማስተማሪያዎች ተማሪዎች የሚማሩት ትምህርት በቀላሉ እንዲሰርጽባቸው ያደርጋል ብለው ያምናሉ ፈጣሪዎቹ። አውታሩን የማዘጋጀት መንገድ ግን ቀላል የሚባል ስራ አልጠየቅም።
ብዙ ዲፓርትመንቶች ናቸው ዝግጅቱ ላይ አንድ ላይ የሚሳተፉት። መምህራኖች አሉ። ሌላ መምህራኖች ሆነው ደግሞ እነዛን መምህራን ኦዲት የሚያደርጉ አሉ። ቴክኖሎጂካሊ የቴክኒካል ቪዲዮ ኤዲተር ቲም አለ። አኒሜተር አለን። እነዚህ ሁሉ አንድ ላይ ሆነው ነው መጀመሪያ ስክሪፕት የሚጽፍ መምህር አለ። ያንን ስክሪፕት እየጻፈ እያጠፋ የተለያዩ ነገሮችን ፎርሙላዎችን እያሳየ ወርክአውት እየሰራ እዛ ስቱዲዮ ውስጥ ያንን ነገር ይሰራል። እሱ የሰራውን ነገር ኦዲት የሚያደርጉት መምህራኖች ኦዲት ያደርጉታል። ያንን ካለፈ በኋላ ደግሞ የሚቆራረጡ የሚጨማመሩ የፋይን ቲዩን የሚደረጉ ነገሮችን ደግሞ ወደ ቴክኖሎጂ ዲፓርትመንት ይገባል። ያ ካለፈ በኋላ ደግሞ ይሄ መጻፎቻችን ላይ ሙከራ ነክ ነገሮች ሲሆኑ ወደ አኒሜሽን ዲፓርትመንት ይገባል። እዛ ውስጥ ደግሞ ያቺ ነገር በአይን ስትታይ ያው ምናልባት ታውቀዋለህ ኢትዮጵያ ውስጥ ያለውን ነገር የላብራቶሪ ኢኩዊፕመንት ማስመጣት ትልቅ ፕሮብሌም ነው አይደለም? በግል ኢኒሼቲቭ ኢቭን መንግስት ትምህርት ቤቶች ላይም እና እነዛን የላብራቶሪ ኤክስፐሪመንቶች በስሪ አኒሜተሮች በመጠቀም ላብራቶሪ ውስጥ እንዳሉ ሆነው እነዛን ሙከራዎች የተወሰኑ ሙከራዎችን ማየት እንዲችሉ የአኒሜሽን ዲፓርትመንት አለ። ከዛ በኋላ እነዚህ ነገሮች ሁሉ ያለቀ ነገሮችን ደግሞ ተቀብሎ ደግሞ ወደ ዌብሳይት፣ ወደ ሞባይል አፕሊኬሽን፣ ወደ ዴስክቶፕ አፕሊኬሽን የሚያስተካክል ደግሞ የራሱን የቻለ ቴክኒካል ዲፓርትመንት ኦር ቴክኒካል ቲም አለ።
አይቱቶር ኢትዮጵያ ላይ የሚቀርቡት አጋዥ የቪዲዮ መጻሕፍትና ማብራሪያዎች ዋጋቸውን ቀኝት አድርጌያለሁ። 49 ብር፣ 147 ብር እስከ 196 ብር እያለ የሚያድግ ነው። ተማሪዎች በሚዘጋጅላቸው የይለፍ ቁልፍ አማካኝነት ወደ ድረገጹ ገብተው ትምህርቶቹን እንደሚከታተሉ ተገንዝቤያለሁ። አንዳንዶቹ ትምህርቶች እስከ 40 ሺህ የሚጠጉ ሰዎች እንደገዟቸው፣ በሺዎች የሚቆጠሩ ተመልካቾች ደግሞ እዚያው በየነ መረቡ ላይ እንዳዩዋቸው ተመልክቻለሁ። የአይቱቶር ኢትዮጵያ አንደኛ መስራች መንበሩ በቀለ እንደነገረኝ አውታሩ እዚህ ደረጃ ላይ የደረሰው የሚገጥሙትን መሰናክሎች እያለፈ ነው።
ሁላችንም እንደምናውቀው ኢንተርኔት ብዙ ቦታ የለም። ያው ከተማዎች ላይ ነው በረንብ የሚገኘው። የኢንተርኔት ያለበትን ቦታ አቅም ያለው ሰው ካልሆነ በስተቀር ምናልባት ዋጋውም ከፍ ይላል እና ብዙ ሰዎች አይበረታቱም፣ ሞራሉን አያገኙትም። ቪዲዮ አዘጋጅተው ኢንተርኔት ላይ ለቀው እንደዚህ አይነት ነገሮችን መስራት ነገር ላይ አይታይም። ከዛ ባሻገር ደግሞ ኮፒራይት ችግር አለ። ኮፒራይቱን በጣም ይፈሩታል። ስራው በጣም አድካሚ ስለሆነ ከምንም በላይ ያንን ነገር ሰሪ በኋላ ደግሞ ይዤ ብወጣ ኮፒ ይደረጋል የሚል ፍራቻ አለ። እነዚህ ነገሮች ናቸው እስካሁን ያቆዩት እና እኛ ደግሞ ወደዚህ ስራ እንድንገባ ያደረገን ቴክኖሎጂ ላይ ነው። ረጅም ጊዜ የሰራ ነው እና አሁን ቴክኖሎጂ ኤክስፐርት ሌቭል የሚያደርሰውን ነገር ዩቲዩብ ላይ ማግኘት ይችላል። አሁን ባለንበት ሁኔታ ላይ ወደ እኛ ሀገር ስንመጣ ደግሞ መጽሐፎቻችን ብቻ ናቸው ሪፈረንሶቻችን። የተለየ እንኳን አፕሮች የምናገኝባቸው ኢትዮጵያዊ የሚሉ ነገሮች የሉንም፣ አልተሰሩም። ዛትማች እናውቀዋለን። ኢንተርኔቱ ችግር አለ፣ ፒራይቱ ችግር ሰርቶ ሳይተኛ አይታደርም እና ስራውን ጀመር ነው። በጣም በብዙ ሺህ የሚቆጠሩ ቪዲዮዎች አመታትን ወስደን ነው ፕሮዲውስ ያደረግነው።
የአሜሪካውያን የበይነ መረብ ላይ ትምህርት ቤት ካህን አካዳሚን እንደ እቅድ መያዙን የነገረን መንበሩ በቀለ በአንዳንድ ትምህርት ቤቶች አገልግሎቱ በነጻ የሚዳረስበትን ጥረት እንደጀመሩም አጫውቶኛል። ትምህርት ለሀገር ያለውን ፋይዳ በመጥቀስም በህልማቸው የሚያምን ሁሉ እንዲያግዛቸው ግብዣ ያቀርባል።
ትምህርት ላይ መስራት ማለት እውነት ለመናገር ሀገር ላይ መስራት ማለት ነው እና ይህን ሁሉም የማህበረሰቡ አካል አንድ ላይ ሆኖ የሚሰራው ስራ መሆን አለበት ብዬ አስባለሁ።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ ለዘገባው። ክቡራትና ክቡራን አድማጮች ከምሽቱ 3:53 ነው አሁን። አርዕስተ ዜና በዚያውም ማጠቃለያውን አዳነች ታሰማናለች።
የሱዳን የሽግግር መንግስት የቀድሞውን የሀገሪቱ ፕሬዚደንት ዑመር አልበሽርን ለዓለም አቀፍ የወንጀል ችሎት ለማስረከብ ተስማምቷል። ዛሬ ስለ ውሳኔው ወሬ የተሰማው የሱዳን መንግስትና የዳርፉር ክልል አማጽያን በደቡብ ሱዳን መዲና ተገናኝተው ከተነጋገሩ በኋላ ነው ተብሏል። ሱዳን ውስጥ በመዋጋት ላይ ያሉት ወገኖች ሁሉ ሙሉ የሰላም ስምምነት እስከሚያደርጉበት ጊዜ ድረስ ግን ለዓለም አቀፍ ችሎት የማስረከቡ ስምምነት ተግባራዊ እንደማይሆን ትጉዱ ጠቁመዋል። የሰላሙ ስምምነት በቀጣዮቹ ጥቂት ሳምንታት ውስጥ ይጠናቀቃል ተብሎ እንደሚጠበቅ አክለው ገልጸዋል። ፊሊፒንስ ከዩናይትድ ስቴትስ ጋር ካደረገችው አብይ የጸጥታ ስምምነት እየወጣች መሆኗን ገልጻለች። የሀገሪቱ የውጭ ጉዳይ ሚኒስትር ቴዎዶሮ ግሎኪሲን የጎብኚ ኃይሎች የተባለው ስምምነት እንዲቋረጥ የሚያስታውቅ መልእክት ማኒላ ላለው የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ መላካቸውን ትላንት በትዊተር ገልጸዋል። ይህን ያደረጉትም የፊሊፒንስ ፕሬዚደንት ሮድሪጎ ዱቶርቴ ባስተላለፉት ትዕዛዝ መሰረት ነው ብለዋል። እንደ አውሮፓ አቆጣጠር በ1998 ዓ.ም የተፈረመው የጎብኚ ኃይሎች ስምምነት በአካባቢው ወታደራዊ ልምምድ ለማድረግና የሰብአዊ ተልእኮ ስራን ለማንቀሳቀስ ሲባል የዩናይትድ ስቴትስ ወታደራዊ ኃይሎች በፊሊፒንስ ግዛት እንዲሰፍሩ ይፈቅዳል። አሜሪካ የብሔራዊ ፖሊሲ ኃላፊ የነበሩት ሴኔተር ሮናልዶ ዴላ ሮሳ ቪዛን ከሰረዘች በኋላ በአጠቃላይም ከአራት ዓመታት በፊት ዱቶርቴ ስልጣን ከያዙበት ጊዜ አንስቶ ስምምነቱን ለማቋረጥ ሲዝቱ ቆይተዋል። ቻይና ውስጥ በኮሮና ቫይረስ የሞቱ ሰዎች ብዛት 1000 በደፈነበት በሆነ ወቅት በሽታው በተዛመተበት በማዕከላዊ ቻይና በሚገኘው ሁበይ ክፍለ ግዛት የነበሩት ሁለት ከፍተኛ የጤና ጥበቃ ባለሥልጣኖች ከቦታቸው እንዲነሱ መደረጉ ታውቋል። የቻይና መንግሥት ሚዲያ ዛሬ በዘገበው መሠረት በሁበይ ክፍለ ሀገር የጤና ኮሚሽን የኮሚኒስት ፓርቲ ኃላፊ ዣንግ ጂን እና የኮሚሽኑ ዳይሬክተር ሉ ይንግዚ ከስራቸው ተባረዋል።
አመሰግናለሁ አዳነች ለአርዕስተ ዜናው። ክቡራትና ክቡራን አድማጮች፣ አንድ አራት ደቂቃ ይቀረናል እስከ ዝግጅታችን ፍጻሜ ድረስ። አንዳንድ ዋና ዋና የዕለቱ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 32 ብር ከ13 ሳንቲም ተመንዝሯል። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ነገ አዲስ አበባ ከፊል ደመናማ እንደምትሆን ተንብዮአል። ከፍተኛ ሙቀቷ 26፣ ዝቅተኛው 12 ዲግሪ ሴልሺየስ ነው። በኢትዮጵያ ዝቅተኛው የደብረ ብርሃኑ ዝቅተኛ 4 ዲግሪ ሴልሺየስ ሲሆን ከፍተኛው ደግሞ የጋምቤላው ከፍተኛ 38 ዲግሪ ሴልሺየስ ነው። ካሳ ኃይሉ ወይም መይሳው ካሳ ቴዎድሮስ ዳግማዊ ተብለው የዛሬ 165 ዓመት ዘውድ ደፉ። ከ13 ዓመታት በኋላ መቅደላ ላይ እስከወደቁም አጼ ቴዎድሮስ በንግሥና ቆዩ። ልክ የዛሬ 20 ይቅርታ ልክ የዛሬ 38 ዓመት ኔልሰን ማንዴላ ከ27 ዓመታት እስራት ተለቀቁ። በ1839 ዓመተ ምህረት ደግሞ ቶማስ ኤዲሰን ተወለዱ። 173 ዓመት ሆነው በ84 ዓመት ዕድሜያቸው በስኳር ምክንያት ሞቱ። አምፖልን የፈጠሩ፣ የኤሌክትሪክ ኃይል ኢንዱስትሪን የጀመሩ፣ የሙዚቃ ማጫወቻ መሳሪያን የፈጠሩ፣ የሰውን ልጅ ሕይወት ወደ አዲስ ምዕራፍ ያሸጋገሩ ሰው ነበሩ ቶማስ ኤዲሰን። ተዋናይት ጄኒፈር አኒስተን ዛሬ በ51 ዓመት ሆናት። ነገ ደግሞ አብርሃም ሊንከን እና ቻርልስ ዳርዊን የተወለዱበት ቀን ነው። ኔልሰን ማንዴላ እንዲህ አሉ፣ የሕይወት ታላቁ ስኬት አለመውደቅ አይደለም፣ ወይም አልወድቅም እያሉ በሐሰት በውሸት መኖር አይደለም። ታላቁ ጥበብ ግን መነሳት መቻል ነው። ልብ በሉ፣ ዛሬ ከእስር የተለቀቁበት ቀን ነው። አንዳንድ ተጠቃሽ አባባሎች። ከአንዳንድ ጠቅላላ እውቀቶች ደግሞ ቲሸርት የተሠራው የሸሚዙን የተበጠሰ አዝራር መልሶ ለመጠቀም ዕውቀት ለሌለው ገልቱ ወንድ እንደነበረ አንድ ቦታ ላይ አንብቤያለሁኝ። ክቡራትና ክቡራን አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ይቀረዋል። ዊትኒ ሂውስተንን ነው የሰማችሁ ያላችሁት። የዛሬ 8 ዓመት ዛሬ ነው የሞተችው። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉ፣ ከዚህ ከስቱዲዮ እኔም ሶሎሞን አባተነን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እስከ ፍጻሜው ከዊትኒ ሂውስተን ኦልዌይስ I love you, Garantoachu. Don't cry. We both know I'm not what you